ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምን አምሽታችኋል አድማጮች። ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ብርሃን ኃይሉ ፕሮግራማችንን ትመራለች። ከዜና ቀጥሎ ሙሉን ጊዜም ባይሆን ከፊሉን ትናንት የተከበረውን የዓለም አቀፍ የሴቶች ቀን ማርች 8 ምክንያት በማድረግ ከጋበዝናቸው ሴቶች እንግዶች ጋር እናመሻለን።
ብቻዬን አይደለም የገፋሁት ከወዳጆቼ፣ በእውነት ነው የምናገረው። በየገዳሙ የሚሄዱ ከእንባቸው ጋራ አይዞሽ ብለው መጥተው ተቃልቼ ስመለስ ወይ ዘዋይ በነበረ ጊዜ ከዘዋይ ስመለስ እቤቴ ጎረቤት ነው የማገኘው። እንዴት ሆና መጣች?
ታክሲ ትራንስፖርት ላይ ስንደባደብ አልፎልን ትቶ የመንገዱ ጉዞ ጠዋት ነጋ ምግብ ለማድረስ ማታ መሸ የነገውን ምግብ ለመስራት እና ይህን ሁሉ ያደረገው ከእግዚአብሔር አጠገብ ሆኖ ህዝቡ ነው እና ለህዝቡ ነው ምስጋናም ደስታም የሚገባው፣ ለቤተሰብ ብቻ አይደለም።
የቀደሙት ወይዘሮ ብጻት ኃይለ ጊዮርጊስ ይባላሉ። በእስር ላይ ቆይተው በቅርቡ ከተለቀቁት የፖለቲካ መሪዎች የአንዱ የመኢአድ አመራር አባል የክንፈ ሚካኤል ደበበ አበበ ቀስቶ እናት ናቸው። የኋለኛዋ የኦፌኮ አመራር አባል የአቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላት ናቸው። አብረውን ያመሻሉ። የኬንያ ፕሬዝደንት ኡሁሩ ኬንያታና ተቃዋሚ መሪው ራይላ ኦዲንጋ የደረሱበት ስምምነት ለሀገር ብለን መፍትሄ እንፈልግ ማለታቸው ለኢትዮጵያ የሚሰጠው ትምህርት ይኖር ይሆን?
ለውጥ ለማምጣት ድርድሩ እውነተኛ ሀቀኛ መሆን አለበት። ህዝቡ የሚቀበለው የሚያምነው እና የሚደግፈው መሆን አለበት። እንደዚህ አይነት ድርድር ደግሞ ከተደረገ አሁን በዋናነት የሀገሪቱን ፖለቲካ ኢኮኖሚ ህይወት ተቆጣጥሮ ያለው ወያኔ ቦታውን ያጣል። ስለዚህ ይሄንን ሁኔታ ሊፈቅድ አይችልም።
በዩናይትድ ስቴትስ ኢሊኖይ ክፍለ ሀገር ሺካጎ የሃርፐር ኮሌጅ የኢኮኖሚክስ ፕሮፌሰሩ ጌታቸው በጋሻው ከሰጡት አስተያየት ላይ የቀነጨብነው ነው። በምሽቱ ዝግጅታችን ይዘነዋል። እንደዚህ ያን ከእናንተ ጋር እስከ 4 ሰዓት እናመሻለን። አብራችሁን ቆዩ። ወደ ዜና እንለፍ።
ጤና ይስጥልኝ፣ እንደምን አመሻችሁ። ከሰዓቱ ዜና ጋር አሉላ ከበደ ነኝ። በሞያሌ ከተማ ዛሬ ከእኩለ ቀን አካባቢ አንስቶ በተቀሰቀሰ ግጭት በርካታ ሰዎች መገደላቸውንና ሌሎች በርካቶችን መቁሰላቸውን ነዋሪዎች ተናገሩ። የሰላማዊ ሰልፍም ሆነ ሌሎች እንቅስቃሴዎች ባልነበሩበት ነው ድንገቱ የተቀሰቀሰው ይላሉ ስማቸው እንዳይገለጥ የጠየቁ አንድ የከተማይቱ ነዋሪ። ግጭቱን ተከትሎም ቁጥሩ የበዛ ሰው ድንበር አቋርጦ ወደ አጎራባቿ የኬንያ ሞያሌ በመሰደድ ላይ መሆኑን ይናገራሉ።
ዛሬ ከቀኑ ወደ 5:30 አካባቢ ፍጹም ምንም የለበት ምንም ተቋሞ ሰላም ሰፍ የለበት ሰላም ሰፍ ስለ ትኩስ ከብተው 13 ሰው ተገለዋል። 18 ሰው የሚሆን ደግሞ ቆስለዋል። አሁን ሆስፒታል የሚገኙት እና 4 ሬሳ ወደ ካምባሾ ወስዋል።
ይሄ አሁን ያሉት ሁኔታ የተፈጠረው እንዴት ነው? ሰላማዊ ሰልፍ ካልነበረ ወደ 13 የሚደርስ አይሞተም።
ሰሞኑ ትንሽ ወደ ገጠር አካባቢ ሞሌ አካባቢ ከኦነግ ጋራ ስልማጭ ነበሩ ይመስላል እንጂ ምንም ጤናማ ሰው ምንም ከድሮ የተለየ ምንም ነገር አልነበረም። እዚህ ከተማ ውስጥ
የት ነው ይህ የሆነው? ቦታዎቹን ያውቃሉ? በከተማ ውስጥ የትኞቹ አካባቢዎች ነው?
ሸዋበር ይባላል።
ሸዋበር የሚባል የከተማው አካባቢ?
አዎ። ቡና የሚጠጡት ምግብ ቁጭ ብሎ ምሳ ሲበሉ የነበሩ ሰዎች፣ የሆቴል አስተናጋጆች፣ ይህ ዝም ብሎ መንገድ የሚሄዱ ሰዎች፣ መንገደኛ ሰዎች እንዲህ ነው የሚወድደው። በአሁኑ ሰዓት ደግሞ በኢትዮጵያ አቆጣጠር አሁን ሰዓት 11 ሰዓት እስከ በዚህ ሰዓት ወደ ኬንያ ተሰደዋል። እዚህ በብዛት ነዋሪ እንዳለ የመዋሪ ነዋሪ ተሰደዋል ወደ ኬንያ። በአሁኑ ሰዓትም እየሄዱ ነው።
እስኪ ቀደም ብሎ የነገሩኝ አንድ ሁለት ነገሮች ላረጋግጥ። ከጠዋቱ 5:30 አካባቢ ሸዋበር በሚባለው የከተማው አካባቢ ነው ይሄ ነገር የተፈጸመዎች ብለውኛል። እርስዎ በአቅራቢያው ነበሩ? ግጭቶቹ ሲካሄዱ ሰዎች ላይ ሲተኮስ
በአይኔ ብረና ያየሁ ተይቻቻሉ።
ማን ነው ተኳሹ? እነማን ናቸው አደጋው የደረሰባቸው?
አሁን የሞቱና የቆሰሉ ሰዎች እስከ 4 የሚሆኑ ልጆች አውቃቸዋለሁ። አንዱ ከሪ ይባላል፣ አንዱ ቦሩ ነው፣ አንዱ አሊ ነው፣ አንድ አስተማሪ ተማን ይባላል። አንድ አስተማሪ እነዚህ ናል አውቃቸዋለሁ ነው በራሴ።
እነኚህ እርሶ የሚኖርበት ከተማዋሪዎች በቅርብ የሚያውቋቸው ሰዎች ናቸው? እንደነገሩኝ በጥይት ተመተው ከሆነ የተገደሉት። ማን ነው ይተኩስ የነበረው? ሰዎቹን ለይተው አይተዋቸዋል?
ሰራዊት ናቸው፣ መከላከያ ናቸው። ኢትዮ ሶማሌ ላይ በኦሮሚያ የተገጨው ግጭት እዚህ መሀል ላይ ሰላም ለመስፈን ጊዜ ከተመሩት የተመደቡ የኢትዮጵያ መከላከያ ሰራዊት አባሎች ናቸው።
ከተማ ውስጥ ቀድሞኑ የነበሩ የመከላከያ ሰራዊት አባላት ናቸው? እንዴት ለዩዋቸው? እነሱ መሆናቸውን የደንብ ልብስ ለብሰው ነበር?
አዎ የደንብ ልብስ ለብሰዋል። መጀመሪያ የዛሬ 6 ወር ሙሉ እዚህ ከተማ ውስጥ የነበሩ ሰዎች ናቸው።
ይሄ ግጭት ሲከሰት ከርቀትም ቢሆን ያዩት እንደነገሩኝ ሰላማዊ ሰልፍም አልነበረምና በተኳሾቹና በሟቾቹ መካከል ንግግር ነበር። እንዴት ተቀሰቀሰ? የተረዱት ነገር አለ?
ሲያባርሩ ብቻ ነው ሲያባርሩ። ህዝብን በዛው ሮጠ። እነሱም ከኋላ እየሮጡ ጥፍ ከፈቱ። ይሄ ነው በአይናችን ያየ ነው። ለመጀመሪያው ተቋሙን ነገር ምንም የምታይ አካባቢ ላይ
ማንን ነበር ሲያባረሩ የነበረው? ያ ሲባረር የነበረው ሰው በህይወት ተርፏል? የሚያውቁት ነገር አለ? ቀድሞ ሲያባረሩትና ህዝብ ሲከተል ነበር ያሉት?
ብዙ ናቸው እዛ አካባቢ የነበሩ ሰዎች።
አሁን የከተማው ሁኔታ ምን ይመስላል? በርካታ ሰዎች የሞቱበትና የቆሰሉበት መረጋጋት ይታያል? በአሁኑ ሰዓት ያለው ሁኔታ ምን ይመስላል?
በጣም አስፈራል። ህዝቡ እየሰደደ ነው። በጣም ያስፈራል ሁኔታው።
ተስፋ አደርጋለሁ የመረጋጋት ሁኔታ ይፈጠራል ብዬ። እግዚአብሔር ይስጥልኝ።
እሺ እሺ።
ማምሻውን የአሜሪካ ድምጽ በስልክ ያነጋገራቸው የሆስፒታል ምንጮችም በግጭቱ ሳቢያ በርካቶች መቁሰላቸውንና የሌሎችም ህይወት ማለፉን ያረጋግጣሉ። አቶ አሬሮ ቢቅቻ የሙያሌ ሆስፒታል ስራ አስኪያጅ ናቸው።
ቀኑ ሙሉ ሆስፒታል ውስጥ ነው ያልኩት። እዛ አካባቢ ሆስፒታል ውስጥ የተፈጠረ ነገር፣ ከተማ ውስጥ የተፈጠረ ነገር፣ ያየነው ነገር ያለውን መረጃዎች ወደ 7 ሰዓት አካባቢ ነው ያው ትኩሱ የተጀመረ ከተማ ውስጥ። ትኩሱን ተከትሎ እንግዲህ በርካታ የሞቱ ሰዎችም አሉ። እዚህ ሆስፒታላችን የመጡ ሞቶ የመጡ አሉ። ቆስሎ መጥቶ ዝጋይ የታከሙት ሰዎችም አሉ። አንደኛው ሆስፒታል አጠቃላይ እዚህ ሞቶ የመጡት ወደ 9 አካባቢ ሰው፣ ሌላ 10 የሚሆኑ የተጎዱ ሰዎች አሉ። እዚህ መቶ ሆስፒታል ውስጥ እየታከሙ ያሉት ከአስር ውስጥ እዚህ 5 እኛ ጋር ተኝቶ እየታከሙ ነው ያሉት። 5 ወደ ታላላቅ ሆስፒታሎች ሰርቪሱም እዚህኛ ሆስፒታል አካባቢ ስለማይገኝ ወደ ዛ ሪፈር አድርገናል። በአጠቃላይ ሆስፒታል ውስጥ የተመለከትነው የተፈጠረው ነገር ይሄ ነው። ባጭር
አቶ አሬሮ፣ እርስዎ በሆስፒታል ተቋም ውስጥ መጥተው እርዳታ የፈለጉ ህይወታቸው ካለፈም በኋላ ወደ እናንተ የመጡ መኖራቸውን ገልጠዋል። ስለ ግጭቱ መንስኤ ምን እንደተፈጠረ፣ ይሄ ብዙ ሰዎች ህይወት ያለፈበትና ሌሎችም ለመቁሰል አደጋ የተጋለጡበት ሁኔታ በምን እንደተቀሰቀሰ የሚያውቁት ነገር አለ?
እኛ ከሰዓት ከተማ ውስጥ ነበርን። እንግዲህ መንስኤው ምን እንደሆነ ብዙም እኛም አልገባንም። ያው ትኩሱ ብቻ ነው የሰማነው። ትኩሱ ተከትሎ እንግዲህ በርካታ ሰዎች ተጎድቶ መጥተው እዚህ ሆስፒታል ውስጥ ኢመርጀንሲ ሰርቪስ ለመስጠት ነው ቶሎ ወደ ሆስፒታል የመጣ ነው። እንግዲህ ትኩሱ ተከፈተ። በመከላከያ ምናልባት የከፈቱት ትኩሱ ነው ተብሎ ነው እኛም የሰማነው። ከዛ ውጭ መንስኤው ይሄ ነው ለዚህ ነው የሚል ነገር ምንም ኢንፎርሜሽን የለንም። ያው ትኩሱ ተከትሎ እንግዲህ የተጎዱ ሰዎች ሲመጡ ዳይሬክትሊ ኢመርጀንሲ ሰርቪሱን ለመስጠት ነው ወደ ሆስፒታል የገባ ነው።
አቶ አሬሮ ቅድሚያም የተኩስ ድምጽ መስማቶን ገልጠዋል። የተገደሉትም ሆነ የቆሰሉት በምን እንደሆነ ለይታቸዋል?
አዎ አረጋግጠናል። ሌላ ጉዳት አይደለም። ያው ትኩሱ ራሱ ይሰማል። ምክንያቱም እንደሆነ እኛም ያው እንደናንተ አልገባንም። ግን የተጎዱት አብዛኞቹ የተሰበሩ አሉ። ቡሌት ኢንጀሪዎች ዲግኖስ የተደረጉ አሉ። በአጠቃላይ በትኩሱን ተከትሎ የመጡ ሰዎች ናቸው። ጥይት ነው እንጂ ሌላ ነገር አይደለም። ግን ትኩሱ ምክንያቱ ይሄ ነው ብለን እኛም ማስቀመጥ አልቻልንም ለጊዜው።
መልካም። አቶ አሬሮ ሆስፒታል የመጡ ሰዎችን የተጎዱትን መርዳት የሚችሉትን ረድታችሁ የቀሩትን በተሻለ ሕክምና ማግኘት ወደሚችሉበት መላካችሁን ያረፉ ሰዎች መኖራቸውንም ጨምረው ነግረውኛል። አሁን ከሆስፒታል ከወጡ በኋላ ከተማውን አካባቢውን ሲመለከቱ ምን ይመስላል? መረጋጋት ይታያል? የአካባቢው ሰው በምን አይነት ሁኔታ ነው ያለው?
አሁን ኦልሬዲ ያው ከትኩሱ በኋላ ተረጋግተዋል። ሞያሌ አካባቢ ያለውም አሁን ብዙም አይደለም፣ ጸጥታ ነው። ግን ትንሽ ችግሮች እንዳሉ ህብረተሰብ ውስጥ አንዳንድ ነገሮች የሚያነሱት ምናልባት ፍራቻ ሊኖር ይችላል፣ ይሄ ነገር ይደገማል በሚለው ትንሽ ፍራቻ አላቸው እንጂ አሁን ያለው ነገር ሰላም ነው፣ ተረጋግተዋል። ሌላ ጦርነት የለም። ከአስር ሰዓት በኋላ ትኩሱን ቆመዋል። ምንም አይነት ነገር እንደሌለ ነው እንግዲህ ሰዎቹ ከመጡ በኋላ የሞተ ሞተ፣ ሪፈር ተደረገ ሆስፒታልም የገባ ከዛ በኋላ ወደ 10 አካባቢ ተኩሱ ቆሞ አሁን ሰላም ነው። ምንም አይነት ተኩስ እንደሌለ ነው። ግን ትንሽ ምናልባት ፍራቻዎች አሉ፣ እዚህ አካባቢ ነገር ይደገማል፣ ሌላ እንደውም በዛ ይቆም የሚለው ከህብረተሰቡ አንዳንድ ነገሮች ይነሳሉ እንጂ ከዛ ውጭ አሁን ሰላም ነው። ምንም አይነት ተኩስ የለም፣ ተኩሱ ቆሟል።
አመሰግናለሁ። አቶ አሬሮ ብቅቻ የሞያሌ ሆስፒታል ስራ አስኪያጅ ለሰጡኝ አስተያየት ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም አመሰግናለሁ። ታንኪዩ።
የአሜሪካ ድምጽ የከተማይቱን የፖሊስ የመከላከያና የክልሉና የአካባቢውን አስተዳደር ባለስልጣናት ለማግኘት ያደረገው ተከታታይ ሙከራ ለጊዜው አልተሳካም። አድማጮች፣ በየደረጃው ያሉት የባለስልጣናቱን ምላሽ እንደቀናን ይዘን እንቀርባለን። አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ነው። ነገ የሚጀምረው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ለቀጣዩ ጠቅላይ ሚኒስትር ምርጫ መንገድ እንደሚጠርግ ይጠበቃል። ከተለያዩ አቅጣጫዎች እየተሰነዘሩ ካሉ መላምቶችና እየታዩ ካሉ ምልክቶች በስተቀር ቀጣዩ መሪ ማን እንደሚሆኑ ግን ግልጽ ያለ መረጃ የለም ይለናል እስክንድር ፍሬው ከአዲስ አበባ ባጠናቀረው በዚህ ዘገባው።
36 አባላት ያሉት የኢህአዴግ ስራ አስፈጻሚ ኮሚቴ በነገው ዕለት ስብሰባውን የሚጀምረው በሊቀመንበሩ በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሰብሳቢነት ነው። ከኢህአዴግ ሊቀመንበርነትና ከኢትዮጵያ ጠቅላይ ሚኒስትር ኃላፊነት ለመልቀቅ ጥያቄ በማቅረባቸው ግን ይህ የመጨረሻ ስብሰባቸው እንደሚሆን ይገመታል። ተተኪያቸው ማን እንደሚሆን ግን እስካሁን አልለየም። ያ የሚወሰነው 180 አባላት ያሉት የኢህአዴግ ምክር ቤት ሲሰበሰብና ድምጽ ሲሰጥ ነው። ሰሞኑን ለሀገር ውስጥ የመገናኛ ብዙሃን መግለጫ የሰጡት የኢህአዴግ ምክር ቤት ጽፈት ቤት ኃላፊ አቶ ሽፈራው ሽጉጤ ከስራ አስፈጻሚው ቀጥሎ የሚሰበሰበው የኢህአዴግ ምክር ቤት ይሄንን ተግባር እንደሚያከናውን አረጋግጠዋል።
ዋናው ምክር ቤት የሚሰበሰበው ስራ ለመምራትና ለመገምገም ነው። እንዴት ሀገርና ድርጅት እየተመራ ነው ብሎ ለመፈተሽ ነው። ይሄን ከፈተሸ በኋላ ግን የአመራር ክፍተት ስለጋጠመው ይሄን ማሟላት የግድ ነው። ስለዚህ ሂደቱ በዚህ መንገድ ነው የሚሄደው ማለት ነው። ሂደቱ የሚከናወነው በድርጅቱ የአሰራርና የተግባራዊ እንቅስቃሴ ልምዱ ላይ ተመስርቶ ነው የሚካሄደውና ስለዚህ ይሄን ታሳቢ ያደረገ ባላፍነት መንፈስ ተነጋግሮ የውሳኔ ይወስናል ማለት ነው። ሂደቱ ይሄ ነው ሊሆን የሚችለው። ከዛ በኋላ ኢህአዴግ ምክር ቤት ጨርሶ ኢህአዴግ በፓርላማ አሸናፊ ፓርቲ ሆኖ ያለ እንደመሆኑ መጠን ሌላ ነገር ሳያስፈልግ የምንመርጠው ሊቀመንበራችን አውቶማቲካሊ የሀገሪቱ ጠቅላይ ሚኒስትር ሆኖ ይሰየማሉ ማለት ነው። ሂደቱ ይሄ ነው።
እስካሁን የነበረው ልምድ ከተወሰደ ከአራቱ አባል ድርጅቶች ሊቃነ መናብርት አንዳቸው ቀጣዩ የኢትዮጵያ ጠቅላይ ሚኒስትር ይሆናሉ። በዚህ ስሌት የሄደ ሰው ከሆዴዱ ዶክተር አብይ አህመድ፣ ከባዕዴኑ አቶ ደመቀ መኮንን፣ ከህዋቱ ዶክተር ደብረጽዮን ገብረ ሚካኤልና ከደሂድኑ አቶ ሽፈራው ሽጉጤ አንዳቸው ቦታውን እንደሚይዙ ቢያስብ ከግምቱ የራቀ አይሆንም። በተለይ የኦህዴድ ማዕከላዊ ኮሚቴ ሰሞኑን ያካሄደው ሽግሽግና ዶክተር አብይ አህመድን ወደ ሊቀመንበርነት ያመጣበት ውሳኔ ግምቶች ወደዚያ እንዲያጋድሉ ሲያደርግ ቆይቷል። በዚህ ጉዳይ ላይ ያነጋገርኳቸው የኦህዴድ ቃል አቀባይ አቶ ካሳሁን ጉፌ ለጠቅላይ ሚኒስትርነት እጩ አናቀርብም አላሉ።
በእኛ በኩል በኢህአዴግ ምክር ቤት ምርጫ ወቅት የምናቀርበውን ሰው በወቅቱ እናሳውቃለን። አሁን ላይ ከዛ ተቆጥበን በእኛ በኩል ኢህአዴግ ሊቀመንበር ለመሆን አይደለም ሽግሽጉ የተካሄደው። ሽግሽጉ የተካሄደው በክልል ደረጃ የተጀመረው ለውጥ የለውጥ ግለት የለውጥ እንቅስቃሴ ኦህዴድ የአመራር ኃላፊነት በሚወስድባቸው ቦታዎች ሁሉ እንደ ቡድን ውጤታማ የሆነ ስራ እንዲሰራ ነው የወሰነው። በመሰረቱ የጠቅላይ ሚኒስትርነት ቦታ ቢገኝም እንኳን የጠቅላይ ሚኒስትርነት ቦታ ብቻ አይደለም ኦህዴድ የሚይዘው፣ የሚኒስትርነት ቦታም ይዛል። የአመራር ምደባው የታጠረ አይደለም፣ በሁሉ የአመራር ምደባ ነው። ስዕሉ ሙሉ አድርጎ ማየት ጥሩ ነው። አንድ ቦታ ብቻ መዘን ከውስጡ ጠቅላይ ሚኒስትር ቦታ ክፍት ስለሆነ እዛ ቦታ ላይ ብቻ አይደለም ርብርቡ። ኦህዴድ ተልእኮ የሚወስድባቸው ቦታዎች ላይ ሁሉ የአመራር ቡድኑ ጠንካራ ሆኖ አንዱ አንዱን እየገነባ እንደ ቲም ስራ ሰርቶ ውጤታማ ስራ የሚሰራበት ሁኔታ ነው የተመከረበት።
የብሔረ አማራ ዲሞክራሲያዊ ንቅናቄ በአዴን ሊቀመንበሩ አቶ ደመቀ መኮንን እጩ ሆነው ስለመቅረባቸው ፍንጭ አልሰጠም። ይህ በአጠቃላይ በኢህአዴግ የሚወሰን ነው ሲሉ ነው የፓርቲው ጽህፈት ቤት ኃላፊ አቶ አለምነው መኮንን በስልክ የነገሩኝ።
በአዴንም በታሪክም ሆነ በኢህአዴግ ታሪክ ተናጠል አካሄድ ሳይሆን በጋራ ተመካክሮ አጀንዳው ይሄ የጋራ አጀንዳ ነው። ዞሮ ዞሮ የተጀመረውን የለውጥ ጉዞ ልማታዊና ዲሞክራሲያዊ ስርዓት ጉዞ የሀገራችንን የህዳሴ ጉዞ እንዴት አድርገን እናስቀጥለው፣ ህብረተሰባችን የጠየቀው የለውጥ ንቅናቄ አለ። ለውጡ የለውጡ ባለቤት ራሱ ህዝቡ ነው። ግን ምሩኝ፣ በአግባቡ ምሩኝ የሚል ጥያቄ ነው እያካሄደ ያለው እና ይሄን በአግባቡ የሚመራ አመራር በእርግጥ የኢህአዴግ አመራር በተፈጥሮ እንደምታውቁት የጋራ አመራር ነው ወይም ኮሌክቲቭ ሊደርሺፕ የሚባለው ነው እና በዚህ አመራር ውስጥ ደግሞ አቀናይቶ ማስተባበር የሚችል አመራር እንዴት ነው የምናደርገው የሚለው የጋራ የምክክር ነው እንጂ በአዴን የብቻው ይሄ ይሁን የሚልበት የኋላ ታሪክም እንደዛ ያሳይም። አሁንም በምክክር ነው የምናደርገው ብለን ነው የምናምነው። እኛ በልዩ እዚህ የመከርንበት ጉዳይ የለም ማለት ነው።
በተመሳሳይ ርዕስ ላይ ከደሂደንና ከህዋት ወገን ለጊዜው አስተያየት አላገኘሁም። በሌላም በኩል ነገ የሚጀምረው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ቀጣዩ ሊቀመንበር ማን መሆን እንዳለበት እንደሚወስንና ለምክር ቤቱ ስብሰባ እንደሚያቀርብ የሚገልጹ ወገኖች አሉ። አንድ የፓርቲው የቀድሞ ስራ አስፈጻሚ ኮሚቴ አባል 180 አባላት ያሉት የኢህአዴግ ምክር ቤት ስብሰባ የሚካሄደው ነገ የሚጀመረው የስራ አስፈጻሚ ኮሚቴ ስብሰባ እንደተጠናቀቀ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። የቀናት የአፍሪካ የስራ ጉብኝታቸውን ከአዲስ አበባ የጀመሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በትላንትናው ዕለት ከኬንያዋ ዋና ከተማ ናይሮቢ ላይ ፕሬዚዳንት ኡሁሩ ኬንያታና ተቀናቃኛቸው ተቃዋሚው መሪ ራይላ ኦዲንጋ ሁለቱ መሪዎች ግጭቶችን አስወግደው እርቅ ለማምጣት የወሰዱትን እርምጃ ካወደሱ በኋላ በበዛ የስራ እቅድ ሳቢያ ለዛሬ ያዙትን ፕሮግራም መሰረዛቸውን የውጭ ጉዳይ ሚኒስትር ገለጠ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚህ አበቃ። ወደ ቀሪው ዝግጅቶቻችን። መልካም ምሽት።
ሐሙስ የአውሮፓውያን ማርች 8 ዓለም አቀፍ የሴቶች ቀን ተከብሯል። ወርሃ መጋቢት ማርች የሴቶች ታሪክ የሴቶች ክንዋኔ የሚወሳበት፣ ሴቶችን በሚመለከቱ ጉዳዮች የተመዘገቡ ስኬቶች፣ የቀሩ ፈተናዎች፣ ችግሮች ትኩረት የሚያገኙበት ወር ነው። እኛም በተከታታይ ቅንብሮች ልናተኩርበት አስበናል። ዛሬ ሁለት እናቶች በእንግድነት ይዘናል። ወይዘሮ ብጻት ኃይለ ጊዮርጊስ በእስር ላይ ቆይተው በቅርቡ ከተለቀቁት ታሳሪዎች አንዱ የመኢአድ አመራር አባል የክንፈ ሚካኤል ደበበ አበበ ቀስቶ እናት ናቸው። ሌላዋ የኦፌኮ አመራር አባል የአቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላት። ሁለቱም አቶ ደጀኔና ክንፈ ሚካኤል በእስር በቆዩባቸው አመታት በጭንቅ ያሳለፉትን፣ አብረዋቸው የተጨነቁ ሲፈቱም አብረዋቸው የተደሰቱላቸውን እያነሱ ያመሰግናሉ። የኛዎቹ ተለቀዋል፣ ሌሎች እስረኞች ቤተሰቦች ዛሬም ያለቅሳሉ። ለወደፊቱ እስሩ ይብቃ፣ የቀሩትም ይፈቱ፣ መደማመጥም ይኖር በማለት ምክር ይለግሳሉ። የዓለም የሴቶች ቀንን ምክንያት አድርገን ነበር ያቀረብናቸው። አብረን እንቆይ። ወይዘሮ አሰለፈችና ወይዘሮ ብጻት፣ ትናንትና የዓለም የሴቶች ቀን ነበርና ስንፈልጋችሁ ቆይተን ነበረ፣ ስልኩ ሊሳካልን አልቻለም። መጀመሪያ ሁለታችሁንም እንኳን አደረሳችሁ ለዚህ ዓለም አቀፍ ቀን እንላለን።
እንኳን አብሮ አደረሰን። ለሁሉም ሴቶች እንኳን አደረሳችሁ እላለሁ። እንኳን አብሮ አደረሰን ሁላችንም፣ እናንተም ባላችሁበት እኛም ባለንበት።
አሜን። ያው ቀደም ሲል እንዳልኩት ወይዘሮ አሰለፈች ባለቤቶ አቶ ደጀኔ ጣፋ፣ ወይዘሮ ብጻትም ልጆ ክንፈ ሚካኤል በእስር ላይ ቆይተው በቅርቡ ተለቀዋል። እንኳን ደስ ያላችሁ። እንግዲህ ዛሬ በሴቶች ቀን በተያያዘ እንግዶቻችን ልናደርጋችሁ ያሰብነው እነሱ ታስረው በነበረበት ጊዜ ስላሳለፋችሁት፣ ስለነበራችሁ ጭንቅ፣ ስለዛሬቱ ኢትዮጵያ፣ ስለነገው ተስፋችሁና ስጋታችሁም እንድታወሱን በሚል ነውና ወይዘሮ ብጻት ይጀምሩ።
እሺ። መቼም ይሄን 6 አመት ከ6 ወር ያሳለፍነው ወላድ ይፍረደው፣ የኢትዮጵያ ሕዝብ ይፍረደው። ይሄ ነው ብሎ ለመናገር በጣም ይከብዳል። እናት ልጇን ተለይታ እቤት ቁጭ ብላ ልጇ ደግሞ በእስር ቤት ሲሆን ምን ያክል ሰቆቃ እንደነበረ የሚያውቀው አንድ መድኃኔዓለም፣ ዓለምን የዘረጋው ጌታ ብቻ ነው። በፈቀደ ጊዜ ደግሞ በቃ ሲል አሁንም መጨረሻውን ያብጀው ወጥተው በአካባቢያችን ባለው በተወለደበት ተትብቱ በወደቀበት ግቢ መግባቱ ሞቶ እንደተነሳ ነው የሚቆጥረው። እግዚአብሔር የተመሰገነ ይሁን። የሁላችሁ አምላክ ዓለምን የዘረጋ አምላክ ሰው ደግሜ እሱን ነው የማመሰግነው። መላው የኢትዮጵያን ወላድ ትዳሯም የታሰረባት ከትዳሯ መገናኘት፣ ልጅም የታሰረባት ከልጇ መገናኘት፣ ከጎረቤት ጎረቤት እንኳን ደስ ያላችሁ መባባል ትልቅ ፍስሐ ነው። ያንን ጊዜ አሳልፈነው አልቅሰንም ተክዘንም ተንከራተንም በትራንስፖርቱ ያለውን ግማሽን ስናለቅስ እስከምንደርስ ድረስ አተን ደግሞ ትራንስፖርት እዛ ደርሰን ስንቅ ያልተቀበሉን እንደሆነ ምንድን ነው ይዘን የምንገባው ያንበትን ቀን አሳለፍ ነው። አለፈ እንበለው መቼም በቀላሉ። ያንን አሳልፎ ያማቸውን በሽታቸውን ችለው እናት ቀዝቃዛ ውሃ የማታጠጣበት ቦታ፣ ውሃ ሙቃ የማታጠጣበት ቦታ የነበሩትን ኢትዮጵያውያኖች የኔ ልጅ ብቻ አይደለም ጠቅላላውን ነው የምናገረው። ይሄ ላጉል ሴት ይሄ ልዳሱ ሳምንት አሳልፈነዋል። ሰፊውን የኢትዮጵያ ሕዝብ ወጣ ብለው ማየታቸው፣ እናቱ ከጎረቤትም ተገናኝተው ሀሳብ መቀያየር መጫወት ለነሱ እኔ ለጠቅላላው ታሳሪ ቤተሰብ እንኳን ደስ ያላችሁ ነው የምለው።
ወይዘሮ አሰለፈች ወደርሶ ልምጣ።
ይህን ድምፅ ስለሰጣችሁኝ በጣም አመሰግናለሁ። በህዝቡ ላይ ደግሞ ከታሰሩ ጊዜ ጀምሮ አብሮን በሀሳቡም የታሰረ እኛ ስንጓዝም ከኛ ጋር ለነበረ አንድ ሁለት ለማይባለው ለአጠቃላይ ለህዝቡ በጣም ከልብ የመነጨ ምስጋናዬን አቀርባለሁ። ባላቸውን፣ ልጆቻቸውን፣ እህቶቻቸውን ክፉ አይንካባቸው ላለውን እናቶችም በብዛት የማያውቁኝ ሰዎች ከሰፈር እንደዛ በሰራዊት ታፍኖ ከተወሰደ ጊዜ ጀምሮ እያለቀሱ እያዘኑ ባዩን ቁጥር እየተሸማቀቁ እንኳን አብሮ ደስ አለን ለማለት ገና ብዙ ነገር ይቀራል። ዛሬም እየተጓዙ ናቸው። ዛሬም የታሰረባቸው ዘመዶቻቸው እዛ አሉ። እኛም በሀሳብ እዛው ነን። ሂደንም እንጠይቃለን። ታክሲ ትራንስፖርት ላይ ስንደባደብ አልፎልን ትቶ የመንገዱ ጉዞ ጧት ነጋ ምግብ ለማድረስ ማታ መሸ የነገውን ምግብ ለመስራት እና ይሄን ሁሉ ያደረገው ከእግዚአብሔር አጠገብ ሆኖ ህዝቡ ነው እና ለህዝቡ ነው ምስጋናም ደስታም የሚገባው። ለቤተሰብ ብቻ አይደለም ያረፈውም ህዝቡ ነው እንጂ ቤተሰብ ብቻ አይደለም። ከሴቶችም የታሰሩ ይቀራሉ ከወንዶችም እና እኔ በጣም በጣም የማዝነው የኛዎቹ ስለታወቁ ከህዝብ ጋር ስለተቀላቀሉ የማይታወቁትም ቤተሰብም የማይጠይቃቸው እየተሰቃዩ ያሉ በጣም ብዙ ናቸው። እኛ ምግብ ስናደርስ ለደገኔ ብቻ ብዬ አይደለም በድብቃ እነሱ ጨለማ ቤት ተቀምጠው ላይን ጉዳት ተዳርገው ስላዩት ሌላ ጨለማ ቤት ያለ ሰው አለ። ልብስ ገዝተሽ አምጪ፣ ቱታ ገዝተሽ አምጪ፣ የኔ አንድ ቀን የሁለት ቀን ይቅርብኝ፣ አንቺ ካንቺ ጋር ህዝብ ቆሟል ብሎ ሲናገር በጣም ይሰማል። ሰውን ያማል፣ ዛሬም ያመኛል። የሞቱትንም ደግሞ በጣም ያሳዝናሉ። እናት እያለቀሰች ነው። እውነት ዲሞክራሲ የሚመሰረት መስሎ ልጆችም አስፋልት ላይ ወጥተው ተመተዋል። ይሄ የብዙ ሰው ደም የፈሰሰበት ብዙ 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 የተደረገበት የኢትዮጵያ ፖለቲካ ይሄ ሁሉም በቃ በየቤቱ የገባውን ቁስል ያውቃል። እኔ ልጆቼም ሊረዱኝ ይችላሉ። ልጆቼ አሁን 20 አመት ገብተዋል በእድሜያቸውም እኔም 40 አመት ሞልቶኛል። እኔ ሄጄ ልክ እንደ ልጆች ሆኜም እኔ እዛ ምግብ ተሸክሜ ስመጣ ትልቅ ሰዎች ምግብ ተሸክመው ከጎንደር፣ ከወለጋ፣ ከቀምት፣ ከአሶሳ፣ ከሐረር፣ ከሶማሌ ክልል መጥተው ልጆቻቸው እስር ቤት ስላሉ መታወቂያ ብቻ ስለሌላቸው ልጆቻቸውን ሳያገኙ እያለቀሱ ሲሄዱ አብሬ ያልቅሻለሁ። መታወቂያ ብቻ ስለሌላቸው ለብቻ እኮ አማርኛ መናገር፣ ኦሮምኛ መናገር፣ ሶማሊኛ መናገር የኢትዮጵያ ሶማሊ አለ። ኢትዮጵያዊነትም ቋንቋቸው አይገልጽም። የሚናገሩት ቋንቋ አማርኛ ከሆነ ኢትዮጵያ ነው፣ ኦሮሚያ ክልል ከሆነ ኢትዮጵያ ውስጥ ነው። እና እንደዚህ አይነት ድርጊት በሚደረግባቸው ወንዶች ይተው ተመልሰው ሄደው መምጣት ይችላሉ። እናቶች ግን ቤት ውስጥ አላፊነት ብዙ አላፊነት አለባቸው። ልጆቻቸው ወደ ትምህርት ቤት ያስተማራሉ። እርሻ ያላቸው አሉ። ከሩቅ ከገጠር ነው የሚመጡ። ብዙ እናቶች የተማሩት አይደሉም። በእናንተ ራሳችሁ በኪሎ ሜትር ራሱ አእምራችሁ ውስጥ ስታፈሉት በጣም ሰውን ያሳምማል፣ ለቅሷቸውም ያሳምማል። ወጪው አለ። ገበሬውም እህሉን ሽጦ ነው የሚመጣ፣ ከብቱን ሽጦ ነው የሚመጣ። እና ይሄ ይሄ ሁልጊዜ ይሰማኛል። ነገም ቢሆን ደግሞ እኔ ቢሆን የተሻለ እቃ ለእናቶች ብቻ ሳይሆን እናትን የወለደች ወጣት ክፍል አለ። ወጣቶቹን ወደ እስር ቤት ማስገባት ሳይሆን እዛ ውስጥ አስሮ የምግብ ሂሳብ ሰርቶ ማስቀመጥ ሳይሆን ወጣቱ የታሰረው ተፈቶ ወጥቶ በአደባባይ ሰርቶ ቤተሰቡን እናቱን እንዲረዳ ቢደረግ በጣም ለሁላችንም የተሻለ ነገር ነው። አሁን እናት ናት ልጅም እየጦረች ያለችው።
ስለ ጎረቤቶቻችሁ፣ ስለ ወዳጅ ዘመዶቻችሁ፣ ስለ አብያተ ክርስቲያናት አብረዋችሁ የሚጸልዩ ሰዎች አገሩ እንዴት ነው ከእናንተ ጋር አብሮ የነበረው በዚህ በጭንቅ ጊዜያችሁ? ወይዘሮ ብጻት ጀምሩልኝና ወደ ወይዘሮ አሰለፈች ይቀጥላሉ።
እኔ መቼም በብራና ብጻት የሚያልቅ አይደለም። እነዚህ ለእስረኞች የተደረገ ሰርግን ብንደግስ ሁለት ቀን አንድ ቀን ነው የምናጨበጭበው። ከዚያም በላይ ጊዜውን አልሰጠም። እሱንም የተመቸው ነው እንደሱም የሚያደርገው። ግን የኢትዮጵያ ጀግኖች በተፈቱ ጊዜ መሬታ እልል አላለችም እንጂ የኢትዮጵያ ሕዝብ ቃሊቲን ያየ መቼም እናንተማ ያው ጊዜው ባመጣው ነገር አይታችሁታል። እኛ ደግሞ በአይናችን ላየ ነው እኔ ለእውነት ብናገር ይህንን ዓለም አይቼ ይህንን ዓለም የኢትዮጵያ ሕዝብ አይቶ ቢሞትም አይቆጭም ብያለሁ። በእውነት ነው የምናገረው። እንዲህ አይነት ጀግንነት ያለ ፍርሃት በህይወታቸው ወስነው ነው በእውነት ነው የምናገረው። ተቀባዮቹ በህይወታቸው ወስነው ነው ያንን ታሪክ የሰሩት። ከዚያ ደግሞ በአካባቢያችን ስንደርስ እኔ እንደውም አፈት ነው አይደረግም ይሄ ነገር ብዬ ተወላጆች በኋላ ነበር የደረስኩት። ምክንያቱም ላምን አልቻልኩም።
አይለቀቁም ብለው ሰጉ።
አዎ አዎ በእውነት ነው የምናገረው። ከዚያ እንደውም የታሳሪ ቤተሰብ እየደወለ እናታችን ምንነካሽ እናታችን ምንነካሽ እንደው ለፍተን ሲወጣ ሌላው ሲቀበለው ቤተሰብ ምን ይላል እስቲ ልሞክረው ብዬ ነው ልጄን ይዤ የሄድኩት። ለጎረቤት እንኳን አልተናገርኩም። ለምን? እውነትም ስለሌለ አሰብ ስለሆነ ያው ደግሞ ያው ነው ብዬ። አሁን ከዚያ ስመጣ የኔ ግቢ ጠባብ ነው እንዳቅሜ፣ ግን ከአጥር ውጭ አስፋልት ላይ ህዝቡ ተሰብስቦ ግማሹ ያለቅሳል የደስታ ለቅሶ፣ ግማሹ እልል ይላል። ከዚያች ሰዓት ጀምሮ ለእውነት ልንገራችሁ ትናንትናና ዛሬ ነው እንደ የውጭው በር የተዘጋው ነው የምላችሁ። ይሄ ደግሞ መላ ኢትዮጵያ ህዝብ ጎረቤት የሚፈርደው ነው። ጎረቤት ደግሞ ቢላችሁ የእኔ ጎረቤቶች የእናት ልጅ ምን ያደርጋል አብረውን በየቤተ ክርስቲያኑ ተንከራተው አልጽፈው አይዞሽ ብለው ብቻዬን አይደለም የገፋሁት ከወዳጆቼ በእውነት ነው የምናገረው በየገዳሙ ከእንባቸው ጋራ አይዞሽ ብለው መጥተው ተቃልቼ ስመለስ ወይ ዘዋይ በነበረ ጊዜ ከዘዋይ ስመለስ እቤቴ ጎረቤት ነው የማገኘው እንዴት ሆነ አመጣች እንዴት ሆነ አገኘሽው እያሉ እኔም ብቻ አይደለም እንኳን ደስ ያላችሁ የሚባሉ መላው የኢትዮጵያ ህዝብና የድሮ ስሙ ጅማ ሰፈር ይባላል የኔ ያለሁበት አካባቢ ዛሬ በቀበሌ ተከፋፈለ እንጂ መላው የጅማ ሰፈር ህዝብ ሙስሊሙ ክርስቲያኑ ልጁ አዋቂው ያደረገው ውለታ እኔ አይደለሁም የምንከፍለው የፈጠራቸው አምላክ እጅ የማይሳሳው ጌታ ይክፈላቸው ደስታው ደስታ ይሁን እቤታቸው ደስታ ይዘው ይግቡ ቀላል አይደለም ልጄ እኔ ሌላው ይቅር እዛች ዘዋይ ያናክል ጊዜ ስንንከራከስ ስንመለስ እቤት ቆይተውን ቡና የሚለው ቡና ፍልቶ አይዟችሁ ብሎን ከጎኔ አጠገቤ ሳይለይ ይችን ታሪክ ለማየት ያበቃቸው አምላክ ምስጋና ይድረስ እና ቀላል አይደለም። ያ ነጋሪት ለመጎሸን ጊዜው አልሰጠም ምን አያችሁም ይባላል። ስለዚህ በሌላው በኩል የቀረ ምንም የለም። ልጄ ደግሞ ከኔ ጋር የተንከራተተች እግሯን እያመማት የእሱ የአንድ አመት እድሜ ታላቁ ነች። እኔ በወለድኩ ነው እኔ ወልጄ 9 ወር ተሸክሜ ነው ይህንን መከራ የገፋሁት ከሷ ጋር ነው። ስሟ ሚሩት ደደበ ይባላል። ወረታዋን እግዚአብሔር ይክፈላት ብላችሁ በጸሎታችን እንዳትረሱ። የጆሮ ጉዳይ ደግሞ በጣም አሳሳቢ ሆኗል። በጣም በእውነት ነው የምነግራችሁ። አሁን ይሄ የማዳመጫ ነው ምናምን የሚሉትን አሁን ዶክተር ነጋ አዘዋል፣ ብዙ መድኃኒትን ታዟል። አሁን ደግሞ ታስሮ ከኔ ጋር ተጠንቀው አሁን ደግሞ እንደገና መልሼ ማስቸገር ስለማልችል ምክንያቱም እንግዲህ ደግሞ ቸገረኝ ብሎ ማለት መቼም ያሰቅቃል። በጣም ነው የሚያሰቅቀው። እና በጸሎታችሁ ሆነ በማንኛቸው የዚህን የህመሙን ጉዳይ እና ብቻዬን ምን አድርጌ ገፋው ይመስልሻል? ምንም የምገፋው ነገር የለም። እኔ ስለወለድኩ እንኳን ደስ ያለሽ ተባልኩ። እኔ ደግሞ መላው የኢትዮጵያ ህዝብ እንኳን ደስ ያላችሁ ብዬ ነው መልስ የሰጠሁት።
እንግዲህ ያው ይሄው አድማጮች ይሰሙታል። ይህንን ጥሪውን ይህንን ያለቦትን የቀጠለውን ጭንቅ ደግሞ አድማጭ ይሰማል። ወደ ወይዘሮ አሰለፈች ልለፍና የጎረቤት የሰፈሩ የአጥቢያው የቤተ ክርስቲያኑ የመስጊዱ እንደው ባላችሁበት አካባቢ የነበረውትን ድጋፍ እስኪ ንገሩኝ።
እኔ እንግዲህ ትግል ውስጥ ከገባን ቆይተናል ብዬሻለሁ። ብዙም ሰው ወደ እኛ ጋር ይመጣም ይፈራል። ቡናም ቢገዛ ስኳርም ቢገዛ በቀን አይመጣም። ትራንስፖርትም ቢከፍልልን መንገድ ላይ ካየን ነው እንጂ ወደ እኛ አይጠጋም። ይሄ ደግሞ ካለው በማስመር መንግስት ያስፈራራቸዋል እና ብዙ ነገሮችም እንሰማለን። ሁሉም ሰው መኖር ነው የሚፈልገው፣ መኖር የማይፈልግ ሰው የለም። እኛም ደግሞ ግዳጅ ሆኖበት ነው የገባው ወደ ፖለቲካው። በግዳጅ የገባ ሰው ደግሞ ያው እንግዲህ ራስን ጠብቆ ነው የሚንቀሳቀስ አሉ። አሁን ያለንበት ሰፈር አሸዋ ሜዳ ነው የሚባለው። ግን ከ97 ፓርላማ አሸንፎ ገብቶ በ2002 ከዛ ከፓርላማ ከነቀቅን በኋላ ጎረቤቶች እኛ ተቃዋሚ መሆናችንን ሲሰሙ ከመንግስት ጋር መኖር ነው የምንፈልግ ብለው የስድስት ወር ከፍለን ከሆነ በስድስት ወራችን ልቀቁ ብለው ከአንዱ ቤት ወደ አንዱ ቤት የምንቀሳቀስ ነበር። የቤት ሁሉ እቃ ሽጠን ነበረ የምንቀሳቀስ ነበረው እና እንደዛ እያሳለፍን አሁን ወደ 2007 ምርጫ ሲመጣ ወደ እዚህ ወደ ኮንዶሚኒየም የራሳችን ነው ያው ጣደርሱ ነው እንሳፍ ነው ያለ ነው። ከዛም ቢሆን ሰዎች መጀመሪያ ሳያውቁን በጣም ይቀርቡን ነበር። እኔም ትንሽ ነበር ካወቀ በኋላ ግን ሰዎች እነሱ እያሉ ይሸሹ ነበር። እኛ ለብቻችን ሳይሆን ለህዝቡም ጭምር ልጆች ለምን ይሞታሉ ልጆች ታምረው ብሎ ነው እሱ ሲታገል ነበረ። እና በማህበረሰብ ውስጥ አሁን ነው ይሄ ፖለቲካ ገብቶ እኔንም ይመለከተኛል ብሎ ሰው እንደ ጎርፍ ወጥቶ መጀመሪያ ወጣቱ ነበር። እና አሁን ደግሞ በጎረቤት ከኛ ጋር የወጡ ከፓርላማ 97 ገብተው ወጥተው ነበሩ ግን አይሰሩም ይጠብቁናል። ዛሬም አካባቢያችን ላይ ያሉ አንድ ቦታ ነበረ ቤት ይስጥ ነው እና እነሱም ምንም የሚፈሩን ነገር ስለሌለ በጉርብትና ይመጣሉ። ምን ይቸግርሻል? ምንም ላርግልሽ? ዛሬ ሄደሻል? በምን ደረጃ ደረሰ? ልጆችሽ ትምህርት ቤት ሄዱ ወይስ ትምህርት አቋረጡ? ይሉኛል፣ ይጠይቁኛል በአካባቢ። እና ከተፈታ በኋላ ደግሞ እንዳንድ በኦርቶዶክስም የበፊቱ ፍርሃት ጠፍቶ ልጆች በማህበር ተደራጅተው ከቤተ ክርስቲያን ሲወጡ መጥተዋል። በጣም አመሰግናለሁ ሁሉንም ብያለሁ። ጤንጤ የሚባለው እንትንም ከቸርች መጥተው ዋጤስተና የሚባለውም መጥተው ለብቻቸው ግሩፕ በግን ይዘው ለስላሳም ይዘው ቢራም ይዘው የተላቸውን ያህል ቢያስደስቱን ሞክረዋል። ስለዚህ ሙስሊሞችም የራሳቸውን የሆነ ነገር ይዘው መጥተው ደስታቸውን ገልጸዋል። ይሄ ለእኛ ብቻ አይደለም። እኛ አሁን እንዳልኩሽ የታወቀ ስለሆነ ነው ዶክተር መረራ ባቋቋሙ ፓርቲ ለህዝቡ ይገባኛል ቆረቆራለሁ ብለው ብዙም ከቦታ አምጥተው ትልቁ ሰው መረሳት የለባቸውም። ትልቁ ዋናው መሰረትና ቤዝ እሳቸው ናቸው። ለእኛም እውቅና ጭምር ህዝቡም እንዲረዳን ጭምር ህዝቡም አብሮን እንዲቆም ጭምር ትልቁ ሰው እሳቸው ናቸው። የዛኔ ሲያልፍ አሁን ሲቀልዱ ያ ሁሉ ወደ 27 መኪና ፌዴራል መጥቶ ከቤቱ ወሰደው እና ይሄ ሁሉ ህዝብ እሱ ተፈቶ ሲገባ ለካ ይሄ ሁሉ ህዝብ ከኋላ እንዳለ ስለሚያውቁ ነው። እኛ ግን አላወቅንም ነበረ። የሸሸነው ለራሳችንም ጭምር ነው ብለው ሁሉም ሰው ይፈራል ይኖራል። እኛ ደግሞ ፍርሃት የለም። በቤተሰብም ልጆችም ትንሽ ነው ነው እሱ ሲታሰር በፖሊስ ሲሰደድ ከሁሉም ከድሩም ከማህበሩም እስክንገለል ድረስ እዛ ደረጃ እስክንደርስ ድረስ የሚያውቁ ሰዎች አሉ። ብዙ ጊዜ ይናገራሉም። ያ በዛን ጊዜ የነበረው ነው። ዛሬ ላይ ደግሞ ጎረቤቱን መጥቶ ያንን ሁሉ ሰው ሲያይ እንግዲህ የተወለድንበት ከተማ አይደለንም እኔም እሱም ያለ ነው ከተወለድንበት ከተማ ርቀን ነው ያለ ነው። የሚያውቀን ለብቻ ነው። የማያውቀን ደግሞ ዛሬ ገብቶት በጣም እስከ ዛሬ ድረስ ቤታችን እንግዳ በተሞላበት ነው እና የዛን ጊዜ ያደረገውን የሸሸውን ፈተን እኮ ነው እናንተ መጠጋት ይህን ብሎ ይፋ አውጥቶ የሚናገር ሁሉ አለ። እኛ አንቀየምም አንቃወምም፣ ምክንያቱም እናውቃለን። ወደ 20 ዓመት እኔ በዚህ ውስጥ አሳልፌያለሁ። 20 ዓመት 18 ዓመት ይህን ያህል አሳልፌያለሁ ነው እና እኔ ህዝቡ ይቃወሙ ተቃውሞውን ይሆናል በዛን ያልጠየኳቸው የሚሉ ካለ በሀሳባቸው እኔ አልተቃወምኩም፣ ምክንያቱም የፖለቲካ ሁኔታ ነው።
በመጨረሻ የስቱዲዮ ሰዓት ሳያልቅ ሁለታችሁንም እንግዲህ እናቶች ናችሁ መላከ ሴት ይገኛል ነው የሚባለው። እንግዲህ ይህንን ለእናንተ አልነግርም። ወደፊት እናንተ ያሳለፋችሁት እንዲቀር ምን ትላላችሁ ወይዘሮ ብጻት?
እኔ ምክር የማስተላልፈው የኢትዮጵያ ህዝብ አንድነትን እንዲመሰርት የመተሳሰሉ ጉዳይ ብዙ ጣጣ ስላመጣ ባለኝ እድሜ ሳይ በእውነት በቅርብ ጊዜ የተመሰረተ ነገር መሰለኝ ባልሳሳት፣ አሁን በጣም አስጊ የሆነው የክፍፍል ጉዳይ ነው። ብሔር ብሔረሰብ ተብሎ ህዝቡ ከተከፋፈለ በኋላ የጉርጥ ተያዘ። በእውነት ነው የምናገረው ይሄን። አሁንም ለወደፊት ለወጣቶቹም እንደኔም ደግሞ እድሜ ሰጥቶት ካሁን ሰዓት ለቆየ አንድነትን መስርቶ የኢትዮጵያ ህዝብ እንደጥንቱ ኦሮሞ ነው፣ አማራ ነው፣ ደቡብ ነው ሳይባል አንድነትን አጠንክረን የሚማሩትን ልጆቻችን በትምህርት ቤት በአንድነት የሚለውን ቢያጠኑ እከሌ ነው የሚለውን ትውልድ ቢቀር ይሄ ካልቀረ ኢትዮጵያ ወጣትም ተምሮ ተስፋ ያገኛል ብዬ እኛም ደግሞ በእድሜ ያለነው ጡረታ ተጦረን ሰው እንሆናለን ብዬ አልጠራጠርም። በቤተ ክርስቲያንም በመስጊድም ደግሞ ምን የሚለው ሰው በእምነቱ አሁን ጴንጤም የሚባል ሁሉም ባለበት በእምነቱ አንድነትን ለመመስረት ድሮም እኛ ተዋልደን ተጋብተን የምንኖረው በፍቅር ነው። አሁን ግን ምስቅልቅል ብለናል። እንደ ሰው ለሰው ሊተማመን አልቻለም። ያም ምን ያደርገኛል ነው ያም ምን ያደርገኛል ነው ያለው የኢትዮጵያ ህዝብ በፍርሃት ነው። መከፋፈል ይቅር። እኔም ስንበላና ተከፋፍለን እንብላ ስንለብስ ደግሞ ለሌለው እኔ አንድ ብለብስ ለሌለው አካፍዬ ልኑር።
ወደ ወይዘሮ አሰለፈች ሊሄድና እናበቃለን።
አመሰግናለሁ። ይኸውልሽ ምሁራን አሉ፣ አዋቂዎች አሉ፣ ልጆቹም ራሳቸው የተማሩ ናቸው። በእኛ ላይ በእኛ ቤተሰብ መታፈር ላይ ይብቃ ብለን እኛ እዚህ ቦታ ብንናገር ሊያበቃ የሚችል አይመስለኝም። ምክንያቱም ዛሬም አፈሙዝ እነሱ ቢፈቱም ወጣቱ እስር ቤት ያለው ብዙ የተማሩ አሉ ከኔ በላይ ለመንግስት የሚያስተላልፉት መልእክት እነሱን ቢሰሙና አፈሙዙን ቁጭ አድርጎ አገርን እና ትውልድን ወደ ማዳን ሲሄዱ መልካም ነው ብዬ አስባለሁ። እንደ ራሴን ሳይሆን እንደ ልጆቼ። ይሄ ሰቆቃ ስቃይ በአንድ ቤት ብቻ ሳይሆን በሀገር ላይ ስለሆነ የመጣው ሁሉም ቦታ የገጠር ተማሪዎች በመሳሪያ ትላንትና በዱላ እኛ እየተገረፍን ነበር የተማርነው። ዛሬ አስተማሪ ዱላ ይዞ ቢገባ ልምታ የሚል አይመስለኝም። ስለዚህ በመሳሪያ እየተሸማቀቀ ጫካ ለጫካ እየተሯሯጠ በመሳሪያ የሚማርበት ስርዓት ያበቃል። አዋቂዎችን ብዙ የፖለቲካ ተንታኞች አደራጅተናል ብለው እንደ አባቱ ነው ዛሬን ለሀገር የሚተርፉ ብዙ ምሁራን ያፈራች አገር ናት እቺ አገር እና ለሁሉም ማለት ለሁሉም የሚበጀውም የሚጠቅመውም የእኔ ምክር አዘል መስጠት ሳይሆን እንዴ እነሱም እኮ ልጆች አላቸው፣ የልጅ ልጅ አላቸው። ከሀገር ወጥተው እንኳን ነገ ቢኖሩ እኮ የአባቴን የሀያቴን ሀገር መጥቼ ሊሳይሉ አይቀሩም። እኛ ቤተሰብ ብቻ ሳይሆን የዚህ ትውልድ ብቻ ሳይሆን የምትተርፈው የእነሱም ልጆች የሀገሪቷን አየር እያዩ ልጆቻቸው ቢያድጉ የልጅ ልጆቻቸው ቢያድጉ ለእነሱም ይበጃቸዋል። እናት ልጇን ከምትጦር ልጇ ከእስር ቤት ወጥቶ እናቱን ሰርቶ ይጡር።
ሁለታችሁንም ወይዘሮ ብጻት ኃይለ ጊዮርጊስ፣ ወይዘሮ አሰለፈች ሙላት በጣም አመሰግናለሁ።
እናንተንም በጣም አመሰግናለሁ። እሺ ሰላም ናገር እግዚአብሔር ይጠብቅሽና ይይ
አሜን። አሜን
መጨረሻውን ያብጃ።
አቤት በሉን አቤት ስቡና አቤት አቤት እንታለን በሉን
¡Suscríbete al canal!
የቅዳሜ ምሽት ዝግጅታችን ይቀጥላል። የኬንያ መሪዎች እርምጃ ለኢትዮጵያ የሚኖረው ትምህርታዊነት አለ? የኬንያው ፕሬዝዳንት ኡሁሩ ኬንያታ ከተቃዋሚው ፓርቲ መሪ ከራይላ ኦዲንጋ ጋር በኬንያ ብሔራዊ ቤተ መንግስት ተገናኝተው መወያየታቸው ተነግሯል። ከውይይቱ በኋላ ለጋዜጠኞች በሰጡት መግለጫ ኬንያታ የሀገራቸውን የወደፊት ዕጣ ፈንታ የተሳካ ለማድረግ መሪዎች መነጋገርና መፍትሄ መፈለግ እንዳለባቸው አሳስበዋል። ተቀናቃኛቸው ራይላ ኦዲንጋም ኬንያ በጎሳ ክፍፍል በመጎዳቷ ለዚህ መፍትሄ ለመፈለግ አብሮ ለመስራት መስማማታቸውን ገልጸዋል። በሀገራቸው ጉዳይ ላይ በአንድነት ለመስራት የተመካከሩት ፕሬዝዳንት ኡሁሩ ኬንያታና ተቃዋሚ መሪ ኦዲንጋ ድርጊት በተመሳሳይ ችግር ውስጥ ላለችው ኢትዮጵያ ምን ትምህርት ይሰጣል በሚል ጥያቄ በዩናይትድ ስቴትስ ኢሊኖይ ክፍለ ግዛት ቺካጎ ከተማ የሃርፐር ኮሌጅ የኢኮኖሚ መምህር የሆኑትንና በኢትዮጵያ የፖለቲካ ጉዳዮች ላይ አስተያየት በመስጠት የሚታወቁትን ፕሮፌሰር ጌታቸው በጋሻውን ጽዮን ግርማ አነጋግራቸዋለች።
በጣም አመሰግናለሁ ፕሮፌሰር ጌታቸው በጋሻው። እንግዲህ በኬንያ በፕሬዝዳንት ኡሁሩ ኬንያታና በተቃዋሚው እጩ ራይላ ኦዲንጋ መካከል የተካሄደው ፕሬዝዳንታዊ ምርጫን ተከትሎ ሀገሪቱ ለረጅም ጊዜ ውዝግብና ቀውስ ውስጥ እንደነበረች ይታወሳል። አሁንም እንዳለችና አሁን ደግሞ ኡሁሩና ኦዲንጋ በሀገራቸው ጉዳይ ላይ መመካከራቸው ተሰምቷል። የተማከሩትም ህዝቦቻቸውን ወደ አንድነት የሚያመጡበት ሁኔታ ላይ ጭምር እንደሆነም ታውቋልና ይህ በተመሳሳይ ሁኔታ ውስጥ ላለችው ኢትዮጵያ ምን መልእክት አለው?
ትልቅ ትምህርት አለው። በፖለቲካ ሐሳብ የተለያዩ በምርጫ ያልተስማሙ ሁልጊዜ በጦርነት ወደ ህዝብ መጋደል እና መፋጀት እና አገሪቱን የዘላለማዊ የፖለቲካ ቀውስ ውስጥ መክተት እንደሌለበት ነው የምንማረው። ሁልጊዜ ሌላ ዙር እድል አለ፣ አማራጭ ሊቀርብ የሚችል የተከሰቱ ችግሮች በጊዜያዊ መፍትሄዎች እየተያዙ እውነተኛውን ነገር አውቆ ወደ ትክክለኛው መልስ ለመሄድ ፈቃደኝነት ፖለቲካል ዊል ወይም የፖለቲካ ፈቃደኝነትን ለሀገር ሀሳቢነትን ለህዝብ ሀሳቢነትን የሚጠይቅ ነው እና በዚህ ረገድ ሁለቱ መሪዎች ሊመሰገኑ የሚገባና ለጎረቤት ሀገሮችም ለአፍሪካም ትምህርት ሊሰጡ የሚችሉ ይሆናሉ ብዬ ነው እንግዲህ ነው የምረዳው።
እንግዲህ ከተነጋገሩባቸው ነጥቦች ዋና ዋናዎቹ በሀገሪቱ በጎሳ የተከፋፈለ ፉክክርና ግጭት መባባስ እንዳለ፣ የብሔራዊ አንድነት ስሜት መድከም፣ ፍትሃዊ የሆነ የሀብት ክፍፍል አለመኖር፣ ህዝቡን በጎራ የሚከፋፍሉ የምርጫ ክስተቶች መፈጠር፣ የጸጥታ ችግር መባባስ፣ በኬንያ ያለውን ሙስናና ሙስናው ከቅጥ ያለፈ መሆን፣ ሰብአዊ መብት መጣስ የመሳሰሉት ናቸውና አንኳር መሰረታዊ የሚባሉ ችግሮች ናቸውና በተመሳሳይ ርዕስ በኢትዮጵያ መንግስትና በአጠቃላይ መንግስቱን በሚቃወሙ አካላት መካከል ውይይት ቢደረግ ለውጥ ሊያመጣ ይችላል ብለው ያስባሉ?
በኢትዮጵያ ውስጥ ለውጥ ለማምጣት መቻሉ እጠራጠራለሁ። ምክንያቱም በኬንያ ያለው የልዩነት የተፈጠረው አሁን በስልጣን ላይ ያለው የኩኩዩ ትራይብ ያን የሚወክለው ነው። ኡሁሩ ኦዲንጋ ደግሞ ላኦን ነው። እነኚህ ሁለቱ በመጀመሪያ ላይ በአንድነት ካኑ ወይም የኬንያ አፍሪካን ናሽናል ዩኒየን የሚባለውን ድርጅት መርተው በኬንያታ በኡሁሩ አባት ስር አገሪቱን ለረጅም ጊዜ ሲያስተዳድሩ ቆይተው ኋላ ነው የተጋጩት። መረዳት ያለብን አሁን ስልጣኑን ጠቅልሎ ያለው የኩኩዩ ጎሳ ሲሆን ማጆሪቲ ነው። ይሄ ከስድስት ሚሊዮን በላይ ህዝብ ያለው
ከፍ ያለውን ቁጥር የያዘው
እሱ ነው እና ምንም አይነት ድርድር ከሌሎቹ ጋር ቢያደርግ አሁንም የበለጠ ድርሻውን ሊይዝ እንደሚችል ስለሚያውቅ ለሀሳቦች ደህና መልስ ለመስጠት የሚችል መደራደርን የማይፈራ ነው። በእኛ ሁኔታ ግን አሁን ስልጣን ይዞ ያለው የትግሬን መንግስት ወይም ያን ህዝብ ነው ወክላለሁ ቢሎ ይሄ ደግሞ በጣም ንዑስ ነው፣ ውሁድ ነው እና ድርድሮችን ይፈራል። በድርድሮች እና የስልጣን መጋራት ስልጣን ጠቅላላ አጣለሁ ብሎ ስለሚፈራ ሀቀኛ የሆነ ድርድር ከሌሎች የፖለቲካ ድርጅቶች።
ፕሮፌሰር ጌታቸው ግን እዚህ ጋር በሀገሪቱ ስልጣን ላይ ያለው ጣኑን የያዘው ገዢው ፓርቲ ከአራት የፖለቲካ ድርጅቶች ወይም ከአራት ክልሎች የተውጣጡ የፖለቲካ ድርጅቶች ያሉት ፓርቲ ነው።
እሱ ለይምሰል ነው። አሁንማ አየነው እኮ የኦሮሞ አፈንግጧል። ኦህዴድ ከአራቱ አንደኛው እና ትልቁ መሆን ያለበት በህዝብ ቁጥር ከተከደም በፓርላማ መቀመጫውም ትልቁ አፈንግጦ የአማራው የሚባለው ለወያኔ የፖለቲካ ድርጅት ታዛዥ የሆነ እንጂ ከዚህ ማይኖሪቲ ወይም አነስተኛ ከሆነው ፓርቲ ፍቃድ ውጪ ምንም የማያደርግ በተግባር ካየነው ሁሉን ነገር የሚወስነውና የሚሰራው መሪዎቹን የሚሾምና የሚያወርድ ወያኔ ነው። ከነኚህ ለተቀሩ ሶስት ሌሎች ድርጅቶች የነበረው እና አሁን አንደኛው በሚያፈነግጥበት ጊዜ ምን አይነት ቀውስ እየመጣባቸው እንዳለ እየታዘብን ነው ያለ ነው። እስካሁን ድረስ በ27 ዓመት ግዛታቸው ውስጥ የተመለከትነው ነገር ፈጣሪው አድራጊው ሁሉን ነገር የሚሾመው የሚሽረው ህወሓት ነው። ስለዚህ ነው ሀቀኛና እውነተኛ ድርድርም እስካሁን ድረስ ያልተደረገው እና ዘላለማዊ ቀውስ ውስጥ አገሪቱ ከተው ያሉ።
ግን ባሉት ውስጥ ኃይል ሚዛኑ የትኛውን ፓርቲ ጋር ይሁን እንደዚህ አይነት ድርድር በሀገሪቱ ውስጥ ቢመጣ ለውጥ አይመጣም ወይ? ውይይት ከተደረገ አንኳር የሆኑ ጉዳዮች ተለይተው ድርድርና ውይይት ከተደረገ ለውጥ አይመጣም ወይ?
ለውጥ ለማምጣት ድርድሩ እውነተኛ ሀቀኛ መሆን አለበት። ህዝቡ የሚቀበለው የሚያምነውና የሚደግፈው መሆን አለበት። እንደዚህ አይነት ድርድር ደግሞ ከተደረገ አሁን በዋናነት የሀገሪቱን ፖለቲካ ኢኮኖሚ ህይወት ተቆጣጥሮ ያለው ወያኔ ቦታውን ያጣል። ስለዚህ ይሄንን ሁኔታ ሊፈቅድ አይችልም። እንዲሁም ድርድር ካለ ጊዜ ለመግዛት የተቀሩትን የፖለቲካ ድርጅቶች ለማጣላት ለማለያየት ብቻ ነው የሚሆነው እንጂ ሀቀኛ ድርድር አድርጎ ሀቀኛ እውነተኛ ለውጥ በአገሪቱ እንዲመጣ ለማድረግ አይደለም። ይህ ማለት የነሱ የራሳቸው ሁሉንም የፖለቲካ ቦታዎች፣ ክፍሎች፣ ሚኒስትሪዎች፣ ተቋሞችን ሁሉ መልቀቅ ሊመጣባቸው ነው ማለት።
ስለዚህ ከኬንያው ኡሁሩ ኬንያታና ከራይላ ኦዲንጋ ድርድር ጋር የተለያየ ነው የኢትዮጵያ ሁኔታ ያሉ ነው?
አዎ በጣም የተለያየ ነው። ስልጣኑን ይዞ ያለው የአብዛኛውን የኬንያን ህዝብ ወይንም ጎሳ የሚወክል በመሆኑ ለድርድር ክፍት ነው። ይሄ በእኛ ደግሞ ያለው የመጨረሻው ትንሹ ውሁዱ አነስተኛውን ጎሳ የሚወክል ስለሆነ ዴሞክራሲያዊ ድርድር ሊያደርግ አይችልም። የኢትዮጵያ ህዝብ መያዘው ሰላማዊ ትግሉ እየቀጠለ አገር እና ህዝብ ከዚህ በላይ ጉዳት እንዳይደርስበት የመውጫ መንገዱን የሚነጋገርበትን እድል እንዲፈጠር ለዛ ወያኔ ማስገደድ። እንግዲህ አሜሪካ ሙሉ ሄደው ይህን አዋጅ አንስ ፖለቲካ መድረኩን ሰፋ ማድረግ እንጂ መጨቆን መፍትሄ አመጣም እያሏቸው ነው አይደል? ይህ ከዚህ ከቃል ባሻገር ደግሞ በተግባር እየተረጎሙ ወያኔ ማስገደድ በሰላም ስልጣንን ለመልቀቅ እና ከፈለገ ሽግግር እንዲመጣ የሽግግሩ ተካፋይ እንዲሆን በሚገባው ድርሻ መሰረት ሴፍ ፓሴጅ የሚባለው ወይም ሰላማዊ መተላለፊያ መንገድ ለነሱ እንዲፈጠር መነጋገር ነው ያለባቸው ይመስለኝ።
በጣም አመሰግናለሁ ፕሮፌሰር ጌታቸው በጋሻው ለሰጡን ማብራሪያ።
እኔም እጅግ አመሰግናለሁ ለእድሉ።
ጽዮን ግርማን እና እንግዳዋን እናመሰግናለን። ዝግጅታችን ሲቀጥል
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በናይጄሪያ የዩናይትድ ስቴትስ አምባሳደር ስቲዋርት ሲሚንግተን የተሻለ አስተዳደርና የጠራ የፖለቲካ ንግግር በሀገሪቱ ውስጥ ሊሰፍን የሚችልበትን ሁኔታ የፖለቲካ ፓርቲዎች እንዲፈጥሩ ለማገዝ የተጀመረውን አዲስ አሰራር መቀላቀላቸውን በመግለጽ ይነሳል የዛሬው ርዕሰ አንቀጽ። ይህ እንቅስቃሴ የናይጄሪያ ፖለቲከኞችና የዓለም አቀፍ ሪፐብሊካን ኢንስቲትዩት ፕሬዚደንት ዳንኤል ትዊኒንግ የሚገኙበት ነው። እንቅስቃሴው በዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ USAID የሚደገፍ ነው። ይህ ስለ USAID በዓለም አቀፉ ሪፐብሊካን ኢንስቲትዩት IRI ተግባራዊ የሚደረግ የምላሽ ሰጪነት መርሃ ግብር ዋና ዋና የሚባሉት የሀገሪቱ የፖለቲካ ፓርቲዎች ለየሚወክሏቸው የህብረተሰብ ክፍሎች ጥያቄዎችና አስተያየቶች ፈጥነው ምላሽ መስጠት እንዲችሉ ለማብቃት የታሰበ መሆኑን ርዕሰ አንቀጹ ጠቁሟል። መርሃ ግብሩ በሶስት ዓመታት ውስጥ ተግባራዊ የሚደረግ የ5.5 ሚሊዮን ዶላር ፕሮጀክት ሲሆን ከፊት የሚመጡት ምርጫዎች በሰላማዊ ተሳትፎ እንዲካሄዱም ለማገዝ የታሰበ መሆኑን ርዕሰ አንቀጹ አክሎ አመልክቷል። አዲሱ እንቅስቃሴ ተፎካካሪዎቹ ፓርቲዎች የሰፋ የዜጎች ውክልና እንዲኖራቸውና በመንግስት መርሃ ግብሮች ላይም የተሻለ ክትትልና ቁጥጥር እንዲኖር የሚያግዝ ነው። የፖለቲካ ፓርቲዎችንና የሚወክሏቸውን የህዝብ ክፍሎች መስተጋብር ድግግሞሽና ጥንካሬም ለማብዛትና ለማክረር በፓርቲዎቹ መሪዎችና በእጩዎች እንዲሁም በሁሉም ደረጃዎች ባሉ የጽህፈት ቤቶች ሰራተኞች መካከል የተሻለ ግንኙነት እንዲኖርም ያልማል እንቅስቃሴው። በርዕሰ አንቀጹ መሰረት የተገፉ ቡድኖች በፖለቲካው ሂደት ውስጥ በፓርቲዎቹ በራሳቸው ውስጥም ይበልጥ ተሳታፊ እንዲሆኑ ለማድረግም መርሃ ግብሩ እንደሚሰራ ተናግሯል። ርዕሰ አንቀጹ ይህ ምላሽ ሰጪ የፖለቲካ ፓርቲዎች መርሃ ግብር የሰላምንና የሁከት አልባ ፖለቲካን መልእክት በምርጫ ሂደቶች ውስጥ ለማሰራጨትና ለማስፋትም የታሰበ ነው። ከምርጫ ጋር የሚገናኙ ሁከቶች ሲጠነሰሱና ሲጸነሱ አንስቶ ለመተንበይ ይረዳል። ከፖለቲካ ፓርቲዎችና የሲቪል ማህበረሰብ ድርጅቶች ጋር በተያያዘ ግጭቶችን በማጥናትና በመከታተል ሊፈጠሩ የሚችሉ የሁከት አጋጣሚዎችን ለመቀነስም እንዲቻል ለማድረግ ያገዛል። በዚህ ፕሮጀክት ላይ ከአይአርአይ ጋር በመስራት ፓርቲዎቻችን ይበልጥ ጠንካራ፣ ይበልጥ ውጤታማ፣ ናይጄሪያውያን ለሚፈልጉት ሁሉ ፈጣን ምላሽ ሰጪዎችና የነቁም ይሆናሉ ብለዋል የናይጄሪያ ፓርላማ የህግ መወሰኛ ምክር ቤት ምክትል ፕሬዚደንት አይክ ኤኬሬማዱ። ይህ ድንቅ ተነሳሽነት በሳቸው አባባል ፍሬያማ እንዲሆንም የብሔራዊው ሸንጎ እገዛና ትብብርም የጠነከረ እንደሚሆን የሴኔቱ ምክትል ፕሬዚደንት አረጋግጠዋል። ተከታዮች እንዲኖሯችሁ ከፈለጋችሁ ስትናገሩ ትክክል ያልሆነውን ብቻ አትናገሩ፣ ለወደፊቱ ምን ትክክለኛ ነገር እንደምታከናውኑም ተናገሩ ብለዋል የዩናይትድ ስቴትስ አምባሳደር ሲሚንግተን ለተሰበሰቡት ፖለቲከኞች። አምባሳደሩ ቀጠሉ፣ የምታከናውኑት ትልቁ ትክክለኛ ነገር ደግሞ አባሎቻችሁ እጆቻቸውን አስተባብረው ናይጄሪያን የተሻለች እንድትሆን ያደርጉ ዘንድ ማነሳሳትና ማነጽ ነው። ርዕሰ አንቀጹ መልእክቱን በዚሁ ደመደመ።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ለምሽቱ ያሉን ቅንብሮች እነዚሁ ናቸው። ማጠቃለያ ዜና አሰምተን እስከምንሰናበት በዚሁ ሙዚቃ ተዋችኋለሁ። ሴት ናት። ለምሽቱ ያሉን ቅንብሮች እነዚሁ ናቸው። ማጠቃለያ ዜና አሰምተን እስከምንሰናበት በዚህ ሴት ናት በሚለው ዜማ ልተዋችሁ።
Yeah, you're
አሁን የማጠቃለያ ወሬዎችን። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በኒውክሌር ፕሮግራሙ አሳቢያ ከዋሽንግተን ጋር ፍጥጫ ላይ ከመትገኘው ከሰሜን ኮሪያ ፕሬዝዳንት ኪም ጆንግ ኡን ጋር ተገናኝተው ይነጋገራሉ በሚል የቀረበው እቅድ አንዳች የተለየ ድራማ መከሰቱ ተዘገበ። ኢትዮጵያ እንግሊዛዊውን ጋዜጠኛ ዊሊያም ዴቪሰንን የሥራ ፈቃድ የለውም በሚል ከሀገር እንዲወጣ አደረገች። ቀደም ሲል ለአመታት ኢትዮጵያ ውስጥ የብሉምበርግ ዜና ወኪል ሆኖ በዘጋቢነት ያገለግለው ሚስተር ዴቪሰን ለቀናት በፖሊስ ጣቢያ ታስሮ ከቆየ በኋላ ባለፈው ረቡዕ ከሀገር እንዲወጣ መደረጉን ያመለከተው ዛሬ ከሚያገለግልበት የእንግሊዙ የጋርዲያን ዜና ወኪል ነው። በአሁኑ ወቅት ብሪታንያ የሚገኘው ዴቪሰን በፌስቡክ ገጹ ላይ ባወጣው ጽሑፍ ከብሉምበርግ ጋር የነበረው ኮንትራክት ቆሞ ለአዲሱ ቀጣሪው ለጋርዲያን መስራት እንደጀመረ የኢትዮጵያ መንግስት የሥራ ፈቃድ እንደነፈገው ነው የገለጠው። በሌላ ዜና የአምቦ ዩኒቨርሲቲው መምህርና የኢንተርኔት አምደኛ ስዩም ተሾመ መታሰሩን ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ አስታወቀ። አድማጮች፣ የምሽቱን ዝግጅታችን እናጠናቀቅ። በነገው ምሽት ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንገናኛለን። የራዲዮ መጽሔት በርከት ያሉ ቅንብሮችን ይዞ ይጠብቃችኋል። እናንተ የምትሳተፉባቸው ፕሮግራሞች፣ የእናንተ የስልክ አስተያየቶቻችሁን ጨምረን እናቀርባለን። ለአሁኑ ያስተናገድኳችሁ አሉላ ከበደ ከአቀናባሪ ብርሃን ኃይሉ ጋር እንዲሁም ከቴክኒክ መሐንዲሱ አል ሳንቶስ ጋር በዚሁ እንሰናበታለን። መልካም ምሽት። ደህና እደሩ።
የአሜሪካ ድምጽ ራዲዮ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ሲያስተላልፍ የቆየው የቅዳሜ ምሽት ፕሮግራም በዚሁ ይጠናቀቃል። ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን ስትመራልን አብራን ያመሸችው ብርሃን ኃይሉ ነች። ነገ እሁድ በ3 ሰዓት እስከምንገናኝ በደህና አደሩ።
This program has come to you from the Voice of America, Washington.